The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Today I was privileged to be the first American Secretary of State to visit Somalia. I met with your government leaders and civil society representatives.
ዛሬ ሶማሊያ ያለው መጎብኘት የመጀመሪያው ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ለመሆን በቅቻለሁ። ከመንግስትና ከሲቪል ማህበረሰብ መሪዎች ጋር ተገናኝቻለሁ። ሆኖም ደግሞ ከናንተ ከሶማሊያ ህዝብ ጋር ለመገናኘትም ፈልጌያለሁ። ከ20 አመታት በፊት ዩናይትድ ስቴትስ ሀገራችሁን ጥላ ለመውጣት ተገዳ ነበር። ዛሬ ደግሞ ከዓለም አቀፉ ማህበረሰብ ጋር ሆነን በታላቅ ተስፋና ስጋትም ይዘን ተመልሰን መጥተናል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ሞቃዲሾ ሲገቡ ከተናገሩት የተወሰደ ነው። ዝርዝር ዜና ይኖረናል። ኢየሩሳሌም በቤተ እስራኤላውያን የተቀሰቀሰው ተቃውሞ ዛሬ መረጋጋቱ ተዘግቧል። አጠር ያለ ዘገባ ይኖረናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከዛሬ ማክሰኞ ሚያዝያ 27 2007 ዓ.ም ልዩ ልዩ ዝግጅቶቻችን ጋር የሳምንቱ ተረኛ አስተናጋጆች ቆንጂት ታዬና
አሉላ ከበደንን ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ሊናስ ራምኮስ ጋር አብረናችሁ እናመሻለን። የሰዓቱን የዓለም ዜና እናስቀድም። መልካም ምሽት።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ጦርነት ባዳሸቃት በሶማሊያ ያደረጉትን ጉብኝት አጠናቀዋል። በቆይታቸው ከሀገሪቱ ፕሬዚደንትና ከጠቅላይ ሚኒስትሩ ጋር ተወያይተዋል። ዛሬ ማክሰኞ ከናይሮቢ ወደ ሞቃዲሾ የተጓዙት ሚስተር ኬሪ ሶማሊያን የጎበኙ የመጀመሪያው በስልጣን ላይ ያሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ናቸው። የዩናይትድ ስቴትስ ባለስልጣናት አስቀድመው ይፋ ባላደረጉት ጉዞ ሶማሊያን የጎበኙት ሚስተር ኬሪ በሞቃዲሾ ለሶስት ሰዓት ተኩል ያህል መቆየታቸው ታውቋል። የሚስተር ኬሪ ጉዞ ዓላማ የሀገሪቱ መንግስት ላከናወናቸው ስራዎች ድጋፍ ለመስጠትና የክልሉንም ሀገሮች በዚያች ሀገር ለተሰማራው የአፍሪካ ህብረት ሰላም አስከባሪ ተልእኮ ላበረከቱት አስተዋጽኦ ምስጋና ለማቅረብ መሆኑን አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን አስረድተዋል። የሶማሊያ ፕሬዚደንት ሐሰን ሼክ መሐሙድና ጠቅላይ ሚኒስትሩ ኦመር አብደል ራሺድ አሊ ሸርማርኬ ሚስተር ኬሪን በአውሮፕላን ጣቢያው ተገኝተው የተቀበሏቸው ሲሆን ፕሬዚደንት መሐሙድ ሚስተር ኬሪን ይህ ለእኛ ታላቅ ጊዜ ነው፣ ሊጎበኙን ስለመጡ እናመሰግኖታለን ብለዋቸዋል። በመምጣታቸው ደስተኛ መሆናቸውን የተናገሩት ኬሪም ሶማሊያ የበለጠ የሰላምና መረጋጋት እርምጃ እንደምታስመዘግብ ተስፋ ያላቸው መሆኑን ተናግረዋል። የውጭ ጉዳይ ሚኒስትሩ ከአካባቢ መሪዎች ጋር ባደረጉት ንግግር የሚከተለውም ብለዋል።
Today I was privileged to be the first American Secretary of State to visit Somalia. I met with your government leaders and civil society representatives.
ዛሬ ሶማሊያ ለመጎብኘት የመጀመሪያው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ለመሆን በቅቻለሁ። ከመንግስትና ከሲቪል ማህበረሰብ መሪዎች ጋር ተገናኝቻለሁ። ሆኖም ደግሞ ከናንተ ከሶማሊያ ህዝብ ጋር ለመገናኘትም ፈልጌያለሁ። ከ20 አመታት በፊት ዩናይትድ ስቴትስ ሀገራችሁን ጥላ ለመውጣት ተገዳ ነበር። ዛሬ ደግሞ ከዓለም አቀፉ ማህበረሰብ ጋር ሆነን በታላቅ ተስፋና ስጋት ጭምር ይዘን ተመልሰን መጥተናል። በዚህ ባጭር ጉብኝቴ ዲፕሎማቶች ሲነግሩኝ የነበረውን ለማረጋገጥ ችያለሁ። ያም ሶማሊያውያን ጠንካራ ህዝብ፣ ሀገራችሁንና የወደፊት እጣችሁን ከነጠቋችሁ አሸባሪዎች ተረክባችሁ የራሳችሁ ለማድረግ መቁረጣችሁን።
በውይይታቸው ወቅት የሲቪክ ማህበረሰብ የአካባቢ መሪዎችን የየግል ኃላፊነታቸውን በመወጣት ችግሮችን ለመፍታት ላደረጉት ትብብር አመስግነዋል። የውጭ ጉዳይ ሚኒስትሩ ከሶማሊያ የሰላም ታጋይ ፋርቱን ጭምር ከሲቪል ማህበረሰብ አባላት ጋር ነው የተነጋገሩት። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው የቪዲዮ መልእክት ኬሪ ለሶማሊያ ህዝብ ሀገራችሁን ዛሬ የጎበኘሁት ሰላም በማስፈን ለውጥ ስለታየባት ነው ብለዋል። ባጭሩ ጉብኝታቸው አገሪቱን ሊነጥቁ ከሚጥሩ ጽንፈኞችና ነውጠኛ ቡድኖች ለመከላከል ያለውን ቆራጥነትና ጥንካሬ ከዲፕሎማቶች የሰሙትን እንዳረጋገጡ የውጭ ጉዳይ ሚኒስትሩ አስረድተዋል።
ኢየሩሳሌም ውስጥ በቤተ እስራኤላውያን የተከሰከሰው ተቃውሞ ዛሬ መረጋጋቱ ተገለጠ። ለአመጹ መንሽ የሆነው የትውልደ ኢትዮጵያዊ ቤተ እስራኤላዊ ወታደር በፖሊስ መደብደብና ለስር መዳረግ እንደነበርም ይታወሳል። አዲሱ አበበ የዛሬውን ሁኔታና ለአመጹ ምክንያት በሆኑ በፖሊስ አባላት ላይ የደረሰውን እርምጃ አስመልክቶ ተከታዩን አጭር ዘገባ አሰናድቷል።
ለመሆኑ ዛሬ ኢየሩሳሌም ሆነ ቴል አቪቭ ከተሞች ውስጥ ያለው ሁኔታ ምን ይመስላል?
አሁን ምንም ለውጥ የለም። ያው ተመልሷል እንደ ድሮ፣ አዲስ ነገር የለም። ከእሁድ ለቱ በኋላ ቴል አቪቭ ከነበረው ሰላማዊ ሰልፍ በኋላ ምንም አይነት ነገር የለም። ትናንትና ጠቅላይ ሚኒስትር ናታንያው ደማስን በተገናኙበት ሰዓት በእሳቸው ጽህፈት ቤት ዙሪያ ያልተጠበቀ ሰላማዊ ሰልፍ ያደርጋሉ ወጣቶች ተብሎ ነበር። ፖሊሶቹ ተዘጋጅተው ነበረ ጸጥታ ለማስከበር፣ ነገር ግን ወጣቶቹ አልመጡም።
ኢየሩሳሌም ውስጥ የነበረው ሁኔታ በአጠቃላይ የአመፁን መነሻና መድረሻ ትናንት በስፋት የገለጸችልን ጋዜጠኛ ጸጋ ፋንታውን መላኩ ነች። በፖሊሶች የተደበደበውና ለእስር የተዳረገው ቤተ እስራኤላዊ ወታደር ይቅርታ ተጠይቆ ከባለስልጣናትም ጋር መገናኘቱን፣ ከዚያም ወደ መደበኛው የውትድርና ተግባር መመለሱን ጸጋ ገልጻለች።
ከቴል አቪቡ ሰላማዊ ሰልፍ ወይም ደግሞ ብጥብጥም ነበር ማለት ሰላም እንኳን አይባልም። ያ ካበቃ በኋላ በትላንትና ሁለት ጠቅላይ ሚኒስትር ቢንያሚን ናታንያው የእስራኤል ጠቅላይ ፖሊስ ዋና አዛዥ ዮሐናን ዳኒኖ ይባላሉ እና ደማስን ተቀብለው አነጋግረዋል። ጠቅላይ ሚኒስትር ናታንያው ያሉት ምንድን ነው? ዘረኝነትን እኛ እንዋጋለን። ዘረኝነት ከኛ አካባቢ መጥፋት አለበት በሀገራችን፣ እና ዝም ብለን የምናየው ጉዳይ አይደለም ሲሉ ነው የተናገሩት። ሌላው ምንድን መሰለህ፣ ፖሊሶቹ እነኚህ ልጁን የደበደቡትኝ ከስራ ተሰናብተዋል እና እንዲህ አይነት ፖሊሶች በአካባቢያችን በእስራኤል ህብረተሰብ መኖር የለበትም ነው
ትናንት እንደገለጽ ነው። ጸጋ ፋንታውን መላኩ በሙያዋ ጋዜጠኛ ነች። ኢየሩሳሌም ውስጥ ቀድሞ የአማርኛ እና ትግርኛ ፕሮግራም ኃላፊ ነበረች። በአሁን ሰዓት ግን ከኃላፊነት ትታ በሙያው ላይ ብቻ በማትኮር ለዶክትሬት ዲግሪዋ እየሰራች መሆኑን ገልጣልኛለች። አመሰግናለሁ።
እናመሰግናለን አዲሱ። ጸጋ ፋንታውንን እናመሰግናለን። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቡሩንዲው ፕሬዚደንት ፒየር ኢንኩሩንዚዛ አወዛጋቢ የሆነባቸው የከረመውን ለሶስተኛ የስልጣን ዘመን የመወዳደራቸውን ጉዳይ የሀገሪቱ ህገ መንግስታዊ ፍርድ ቤት ይችላሉ ሲል በይኗል። ፍርድ ቤቱ ዛሬ በሰጠው ብይን ፕሬዝደንቱ ቢወዳደሩ ህገ መንግስቱን መጣስ አይሆንባቸውም፣ ፕሬዝደንታዊ ስልጣንን በቀጥታ አጠቃላይ የህዝብ ድምፅ አማካይነት ማደስ ስለሚቻል ነው ያለው። የፍርድ ቤቱ ምክትል ፕሬዝደንት ግን ይህንን ብይን ውድቅ ያደረጉ ወይም ያልተቀበሉት ሲሆን አገር ጥለው መጥፋታቸው ተዘግቧል። ሲልቬር ኢምፓጋሪትሴ ለጋዜጠኞች በሰጡት ቃል ህገ መንግስታዊ ያልሆነ ውሳኔ በፊርማዬ ለማጽደቅ ህሊናዬ የሚፈቅድልኝ ሆኖ አላገኘሁም ነው ያሉት። እንክሩንዚዛ ለመጀመሪያ የስልጣን ዘመን የተመረጡት በምክር ቤታዊ ምርጫ አማካይነት ነበር። ደጋፊዎቻቸው ታዲያ በአጠቃላይ ምርጫ አሸንፈው ያገለገሉት በሁለተኛው የስልጣን ዘመን ብቻ በመሆኑ ለሶስተኛ ጊዜ ቢወዳደሩ ህግ መጣስ አይሆንም ብለው ነው የሚከራከሩላቸው። ነቃፊዎች ደግሞ ሚስተር እንክሩንዚዛ የሀገሪቱን ህገ መንግስትና የእርስ በርስ ጦርነቷን እንዲያከትም ያደረገውን የአሩሻውን የሰላም ስምምነት እየጣሱ ነው በማለት ይቃወማሉ። ህጻናት አድን ድርጅት እንዳስታወቀው ባለፈው እሁድ ቁጥራቸው ወደ 40 የሚጠጋ ፍልሰተኞች ሜዲተራኒያን ባህርን አቋርጠው ጣሊያን ለመግባት ሊሞክሩ የተሳፈሩበት የጎማ ጀልባ ፈንድቶ ይሁን ተንፍሶ ሳይሞቱ እንዳልቀሩ ታወቀ። ከአደጋው በህይወት የተረፉ ሰዎች በጣም ብዙ ሰዎች ባህር ውስጥ ገብተው ዋኝተው መውጣት አልቻሉም ማለታቸውን ነው የሰብአዊ ረድኤቱ ድርጅት የገለጸው። በዘንድሮ የአውሮፓውያን ዓመት ብቻ ከአፍሪካና ከመካከለኛው ምስራቅ ጦርነትና ድህነትን ሸሽቶ የተሻለ ኑሮ ፍለጋ ያለማቋረጥ ከሚገርፈው ስደተኛ ውስጥ እስካሁን የሞቱት 1750 ደርሰዋል። ከአደጋው ህይወታቸው ተርፎ ጣሊያኗ ካታኒያ ደሴት ከደረሱት ውስጥ አንዳንዶቹ እንዳሉት ከሞቱት መሀል የጋና፣ የጋምቢያ፣ የሴኔጋልና የአይቮሪ ኮስት ሰዎች አሉባቸው። የጣሊያን የባህር ኃይልና የጠረፍ ጥበቃ ኃይሎች ባለፈው ሳምንት መጨረሻ ቁጥራቸው ወደ 6800 የሚጠጋ ፍልሰተኞችን ህይወት ያተረፉ ሲሆን ዛሬ ደግሞ ማክሰኞ ማለት ነው 652 ሰዎችን እንዳወጡ ተነግሯል።
የተባበሩት መንግስታት ድርጅት አራት አመታት ላስቆጠረውና የርስ በርስ ጦርነት የፖለቲካ መፍትሄ ለምፈልግ የሚያደርገውን ጥረት ለማደስ ወስኖ ተነስተዋል። ተፋላሚዎች ወገኖች የተቋረጠው የሰላም ንግግር እንዲቀጥል በተያዘው ተስፋ ከዓለም ድርጅት የሶሪያ ልዩ ልዑክ ጋር መደበኛ ያልሆነ ምክክር እያደረጉ መሆናቸውን ተመልክቷል። ካሁን ቀደም በተከታታይ የተቋረጡ የሰላም ውሎች በመፍረሳቸው ልዩ ልዑኩ ስቴፋን ደሚስቱራ በዚህኛው ጥረት ላይ አጉል ተስፋ እንዳያዝ ጥንቃቄ እያደረጉ ናቸው።
በቀጣዮቹ 5-6 ሳምንታት በሶሪያው ጦርነት ተሳታፊ ከሆኑት ወገኖች በተቻለ መጠን ከሁሉም ጋር በግል በግል ለመነጋገር ያሰቡ መሆናቸውን ያስታወቁት አላማውም መደበኛ ዙር ድርድር ለማድረግ ይቻል እንደሆነ ለመቃኘት ነው ብለዋል ደሚስቱራ።
The Geneva consultations are not a one-off meeting.
የጄኔቫው ምክክር ስብሰባም ጉባኤም አይደለም ወይም የጄኔቫው ሶስተኛ ዙር ድርድርም አይደለም። መጀመሪያ ወይም መጨረሻም የለውም። መልእክተኞቹ የሚገኙበት ትልቅ የጠረጴዛ ዙሪያ ስብሰባም አይደለም። መጨረሻ ላይ የሚታወቅ መግለጫም አይኖርም። የሰላም ድርድርም አይደለም።
ጄኔቫ ሶስተኛ ምዕራፍ ንግግር ለመጀመር ይቻል እንደሆነ እንኳን በአውሮፓውያኑ በቀጣዩ ሰኔ ወር ማብቂያ ድረስ ነው የምናውቀው ነው ያሉት የሶሪያው ልዩ ልዑክ። ቀኑ የተመረጠበትም በጄኔቫ ምዕራፍ አንድ ውይይት የወጣው መግለጫ የሰላም ውል ሶስተኛ ዓመት መታሰቢያ በመሆኑ እንደሆነ ጠቁመዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየ ነን። የዓለም ዜናውን አድምጠናል። ቀዳሚው የዕለቱ አብይ ርዕስ ይሆናል።
ኬንያውያን የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ኬንያን በያዝነው ሳምንት መጎብኘታቸው አገሪቱ በአሸባሪነት ላይ ለምታካሄደው ጦርነት የበለጠ የዩናይት ስቴትስ እርዳታ ወይም ድጋፍ እንድታገኝ ያደርጋል የሚል እምነት እንዳላቸው አመለከቱ። ከቅርብ ጊዜያት ወዲህ አልሻባብ ፈጸማቸው የተባሉ ተከታታይ ጥቃቶች በመካሄዳቸው በሰው ሀሳብ ውስጥ ያለው የጸጥታ ጉዳይ እንደሆነ ዘጋቢያችን ኬብ ጀስሎ ከናይሮቢ በላከው ዘገባ ጠቅሷል። አዳነች ፍስሐዬ ዝርዝሩን ይዛለች።
ፒፕልስ ዴይሊ የተባለ የኬንያ ጋዜጣ ስለ ጆን ኬሪ የኬንያ ጉብኝት ባቀረበው ጽሑፍ አነጋጋሪ የሆነ ምስል በአምዱ አስፍሯል። በአንድ በኩል በሚገባ የታጠቀና ሙሉ የአካል መከላከያ ያለው ጠመንጃ የያዘ የአሜሪካ ወታደር ይታያል። አጠገቡ ደግሞ የአካል መከላከያም ሆነ መሳሪያ የሌለው እጆቹን ወደ ኋላ ያደረገ የኬንያ ፖሊስ ቆሟል። ቸሪ ኦጋላ የተባለ ተማሪ ይህ ስዕል ሁኔታውን ከሺ ቃላት የበለጠ አድርጎ ይገልጸዋል ይላል።
The Kenyan policeman is just plain it's just the uniform. Basically it's the uniform that tells the police.
ኬንያዊው ፖሊስ መሆኑን የሚያሳየው መለየው ብቻ ነው። መለየው ባይኖረው ኖሮ ዘበኛ ሊመስል ይችል ነበር። የአካል መከላከያ መሳሪያ የለውም። ጠመንጃ መያዣ እንኳን የለውም። በጣም መጥፎ ገጽታ ነው።
ይህ አንድ ምስል በመሆኑ በአጠቃላይ ስለ ኬንያ የጸጥታ ኃይሎች ዝግጁነት አመላካች ተደርጎ ሊታይ አይገባም። ወጣቱ ኦጋላ ግን ይህ ለኬንያ ጠላቶች መልእክት ያስተላልፋል ይላል።
It's so bad. It shows the level of security we have.
በጣም መጥፎ ነው። የጸጥታችን ሁኔታ የሚገኝበትን ደረጃ ያሳያል። ይህም በጣም ያሳዝናል። አንድ ሰው ኬንያን ለማጥቃት ካሰበ ስለ ኬንያ ምንም ባያውቅም እንኳ በጋዜጣው ካየው ምስል የምንገኝበትን ደረጃ ሊረዳ ይችላል። እንዲህ አይነቶችን ክፍተቶች ተጠቅመው ነው እርምጃ የሚወስዱት።
የኬንያ ኃይሎች የተሻለ ትጥቅና ስልጠና ያስፈልጋቸዋል ይላል ወጣቱ ተማሪ። በመሰረቱ መላ የውጭ ጉዳይ ሚኒስትር ጆን ኬሪ ጉብኝትን በሚመለከት ትኩረት ያገኘው ኬንያ በአሸባሪነት ላይ የምታካሄደው ጦርነትን በሚመለከት ከዩናይትድ ስቴትስ ምን አይነት እርዳታ ታገኝ ይሆን የሚለው ነው። ኬንያ ከቅርብ ዓመታት ወዲህ ከአልቃይዳ ጋር የተሳሰረው አልሸባብ ተጠያቂ በሚደረግባቸው በርካታ ጥቃቶች ስትሰቃይ ቆይታለች። ሎሬን ሙሚያ በቅርቡ ጋሪሳ በተባለችው ከተማ አልሸባብ በዩኒቨርሲቲ ቅጥር ግቢ ውስጥ በፈጸመው ጥቃት ድንጋጤው ካልወጣላቸው በርካታ ኬንያውያን አንዷ ናት። እኔ በበኩሌ አልሸባብ ጋሪሳ ላይ በፈጸመው ጥቃት ዘመድ ሞታብኛለች። 5 ጥይቶች አርፈውባታል። አስከሬኗን ስናይ ልንለያት አልቻለም። ስለሆነም ችግሩ መፍትሄ ማግኘት አለበት፣ ጸጥታው እንዲጠበቅ ያስፈልጋል ነበር ያለችው። ጋሪሳ ላይ በሚገኘው ዩኒቨርሲቲ በተፈጸመው ጥቃት 148 ሰዎች እንደተገደሉ ይታወሳል። ስለሆነም ብዙ ኬንያውያን የተሻለ የጸጥታ ሁኔታ እንዲፈጠር እየጠየቁ ነው። ዩናይትድ ስቴትስ ባለፈው ዓመት ለኬንያ ጸረ አሸባሪነት ጥረት የ10 ሚሊዮን ዶላር እርዳታ ሰጥታለች። ኬንያ አባል የሆነችበትን በሶማሊያ ያለው የአፍሪካ ህብረት ተልእኮውን በገንዘብና በወታደራዊ ዕቃ ለመርዳትም በብዙ መቶ ሚሊዮን ዶላር የሚቆጠር ገንዘብ አውጥታለች።
የምሽቱን አብይ ርዕስ ነበር ያደመጥነው። ቀጥሎ የሚቀርበው የመጽሔት ክፍለ ጊዜ ዘገባ ደግሞ ቡሩንዲ ላይ የሚያተኩር ነው። መንግስታቸው ከ10 ዓመታት በፊት የእርስ በርሱን ጦርነት ፍጻሜ ተከትሎ መረጋጋትን ለማምጣት የተፈረመውን ስምምነት እንደሚያከብር የቡሩንዲ ተቀዳሚ ምክትል ፕሬዚደንት አስታወቁ። ምክትል ፕሬዚደንቱ ይህንን ያስታወቁት ዋና ከተማዋ ቡጁምቡራ ውስጥ ለሶስተኛ የስልጣን ዘመን ለመወዳደር ፍላጎት ባሳዩት በፕሬዚደንቱ በፒየር እንኩሩንዚዛ ላይ የበረታ ተቃውሞ እየተካሄደ ባለበት በዚህ ወቅት ነው። የመንግስቱ ነቃፊዎች ፕሬዚደንቱ ስልጣን እንዲለቁ ይጎተጉታሉ። ዘጋቢያችን ሞሐመድ ዩሱፍ ከናይሮቢ ያስተላለፈው ዘገባ አለ፣ ሶሎሞን አባታ ያቀርበዋል።
ከተቃዋሚ ቡድኖች ከዲፕሎማቶችና ከአፍሪካ ህብረት ተጠሪዎች ጋር ዛሬ የተገናኙት ምክትል ፕሬዚደንት ፕሮስፐር ባዞምባዛ የእርስ በርሱን ጦርነት ያስቆመውን የአሩሻን ስምምነት መንግሥታቸው እንደሚያከብር አስታውቀዋል። ደግሞም የሕግ የበላይነትንም እናከብራለን ብለዋል ባዞምባዛ።
ኮንሰርና ላ ካንዲዳቱር ዱ ፕሬዚዳንት ዶ ላ ሪፑብሊክ ኦዝ ኤሌክሲዮን ዶ 2015 ዶ 26
የፊታችን ሰኔ 19/2007 ዓ.ም የሚካሄደውን ምርጫና የሪፐብሊካን ፕሬዝዳንት እጩነት አስመልክቶ ስጋቶች ተነስተዋል። የተቃዋሚዎቹና የሲቪል ማኅበረሰብ መሪዎች የአሩሻዊ ሰላምና የእርቅ ስምምነት የብሩንዲ ሪፐብሊክም ተክለ መንግሥት እንዲከበሩ ጥሪዎችን እያሰሙ ነው። በድጋሚ ማረጋገጥ የምንፈልገው የብሩንዲ መንግሥት ከነዚህ ጉዳዮች ጋር በጥብቅ የተቆራኘ የሚያከብራቸውም መሆኑን ነው።
በርግጥ ባዞምባዛ እየማሉና እየተገዘቱ ላሉባቸው ቃላት አለቃቸውን ክሩንዚዛ ምን ያህል የተገዙ እንደሆኑ የሰጡት ማረጋገጫ የለም። ተቃዋሚዎቹን ግን እነርሱ ራሳቸው እንዲከበሩ እየጎተጎቱ ላሉባቸው ሕጎች እንዲገዙ እየጠየቋቸው ነው።
ኢል ኑ ፕሌ ዶቭሬ ኢቴሬ ኡን ፏ ዶ ፕሉስ
ተቃዋሚ ሰልፈኞቹ የሚሉትን በቅርበት ካደመጥን የፕሬዝዳንቱ የእጩነት ማመልከቻ ሕገ መንግሥቱን የሚያስጠብቀውን የአሩሻን የሰላምና የእርቅ ስምምነት ይረግጣል እያሉን ነው። በተመሳሳይ ሁኔታ ታዲያ እነርሱ ራሳቸው እየደረደሯቸው ያሉትን ሕግጋት ራሳቸውን ማክበር እንዳለባቸው መገንዘብ ያስፈልጋል።
ተቃዋሚዎቹ ሰልፎቻቸውን የሚያቆሙ ከሆነ ካለፈው ሳምንት ጀምሮ እየተያዙ የታሰሩ 600 ሰዎቻቸውን እንደሚለቅ መንግሥቱ ዛሬ አስታውቋል። በሌላ በኩል ደግሞ ቡሩንዲ ውስጥ ሁኔታዎች በእጅጉ እየተበላሹ መሆናቸውን የተባበሩት መንግሥታት ድርጅት ለታላላቅ ሐይቆች አካባቢ የላካቸው ሰኢድ ጄኒት አሳስበዋል።
ሲ ሎን ሳን ቲያን ኦ ሪቫንዲካሲዮን ኤክስፕሪሜ ፓር ሌ ማኒፌስታንት
በአንዳንድ የቡጁምቡራ አካባቢዎች በእነዚህ ቀናት ያየነው ሁከት ስጋትና ጭንቀታችንንም የሚያባብስ ነው። ሁኔታው በአካባቢውና ከዚያም የዘለቀ መዘዝ ሊኖረው ይችላል። ለአስር ዓመታት ከዘለቀ መረጋጋት በኋላ ይቺ አገር ወደ ሌላ የመከፋፈልና የሁከት አደገኛ መዘዞች ገብታ ማየት ማንም አይፈልግም።
ወገኖቹ ሁሉ ሁከትን እንዲያወግዙ ውጥረቱን ሊያባብሱ የሚችሉ አጓጉል ወይም የተካረሩ ቃላትን በየንግግሮቻቸው ከመጠቀም እንዲቆጠቡ ጄኒት ጠይቀዋል። የሀገሪቱ የሽግግር ፕሬዚደንት የነበሩት ዶሚቲየን ንዳይዜ ቀደም ሲል ከወታደሮቹ ጋር ተደራድሮ የፖለቲካ ስርዓቱ አካል እንዲሆኑ ለማሳመን ቀላል እንደነበረ ተናግረዋል። ፕሬዚደንት ንኩሩንዚዛ ለሶስተኛ የሥልጣን ዘመን እንዲወዳደሩ ከተፈቀደላቸው ወደፊትም ተመላልሰው ላለመምጣታቸው አንዳችም ማረጋገጫ አይኖርም ይላሉ እንዳይዜየ።
In Africa, many presidents wants to go on. So I'm afraid that
if today we agree for him to go on this mandate.
አፍሪካ ውስጥ ብዙ ፕሬዝዳንቶች መልቀቅ አይፈልጉም። ዛሬ ለመጪዎቹ 5 አመታት እስከ 2012 ማለት ነው ድረስ እንዲቀጥሉ ከፈቀደላቸው ያኔ ደግሞ ተመልሰው እንደገና መቀጠል እንደሚፈልጉ ይናገራሉ። ስለዚህ በዚህ ባሉብኝ ፍራቻ ምክንያት በአሩሻ ስምምነትና ህገ መንግስቱም ላይ በሰፈረው መሰረት እንዳይቀጥሉ ዛሬውኑ ማስቆም ይኖርብናል።
ተቃዋሚዎቹ ሰልፈኞች፣ ፖለቲከኞቹ፣ ዲፕሎማቶቹና የአፍሪካ ህብረት ልዑካን ወደ ተሰበሰቡበት ሆቴል የሚወስደውን መንገድ ዘግተዋል። መፈክሮችን ያሰሙ የፕሬዝዳንቱን ለሶስተኛ ጊዜ መወዳደር እንደሚቃወሙ በጩኸት አሳውቀዋል። አንዳንዴ ፖሊስም ቢሆን ያንን ቁጣ ለመቆጣጠር ተስኖ ታይቷል። በርግጥ በዛሬው የተቃውሞ ውሎ ፖሊስ ተቃዋሚዎቹ መንገድ እንዳይዘጉ ከመጠየቅ ያለፈ እርምጃ ሲወስድ አልታየም። ድንበር ተከባብረው በመሐላቸው ሰላም አጽንተው ውለዋል። ትናንት ሰኞ ግን ፖሊስ ከተቃዋሚው ሰልፈኛ 3 ሰው ገድሎ ውሏል። በአፍሪካ በስፋታቸው እጅግ ደቃቃ ከሆኑ ሀገሮች አንዷ ቡሩንዲ ይህን ሰሞን ድምጿ ከሁሉም በላይ ጎልቶ በዓለም ዙሪያ እየተሰማ ነው።
ግንቦት 16 2007 ዓ.ም ተመረጠ። የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምጽ መስጫ ጣቢያ ሲያመሩ የአሜሪካ ድምጽ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን፣ ያስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ።
አድማጮች የምትከታተሉት 19፣ 22 እና 25 ሜትር ባንዶች ላይ ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከላካችሁልን አስተያየቶች ሰዓቱ ጥቂቱን እንስማ።
ሄሎ ቪዎች፣ እንደምሰነበታችሁ። ቴድሮስ ምትኩ ነኝ ከአሪዞና እዚሁ ላስ ቬጋስ ጎን ማለት ነው። ዛሬ መልእክት የፈለግኩት ስለ ምርጫ ስታወሩ ስለሰማሁ ነው። በእውነቱ ኢትዮጵያ ውስጥ ምርጫ የሚባል ነገር የስሙላ እንደሆነ ዶሮ ማታ ይባላል። በሀገራችን ልብ ሲያውቅ ዶሮ ማታ የሚባል ነገር አለ። ይህን እያወቃችሁ የምታቀርቡት ሞቅ ያለ አድቨርታይዝመንት እየገረመኝ ነው። ምርጫ አሜሪካን ሀገር ተቀምጣችሁ ምርጫ ሁኔታ የምታውቁ ይመስለኛል። አሁን ደግሞ ምንም አይነት የተቃዋሚ ፓርቲ በማይሳተፍበት ሁኔታ ሌሎቹ እና አንድነት መያድ በፈረሱበት ሁኔታ ሌሎቹን ሰማያዊ ፓርቲ ደግሞ በሽብርተኝነት እንደሚወነጀሉበት የሚዋከቡበት ቀንበሩ በታገደበት በዚህ ሁኔታ እያለ ስለ ምርጫ የምታወሩት ነገር በጣም አስቂኝ ነው። በኢትዮጵያ ሕዝብ ማሾፍ ይመስለኛል። እና እኔ እንደው ከዚህ ድርጊታቸው ብትቆጠቡ ይሻላል ማለት ነው። አመሰግናለሁ።
ኢዮብ ከራችተር ኒውዮርክ ነው የምደውለው። ትዝታ ከፕሮፌ
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም እንድትሳተፉ እናበረታታለን። ዛሬ ሚያዝያ 27 74ኛው ዓመታዊ የድል በዓል ተከብሮ ውሏል። በፋሽስት ጣሊያን ወረራ ዘመን ከኢትዮጵያ አርበኞች ጋር ከተሰለፉ አሜሪካውያን አንዱ የሆኑት ጥቁር አሜሪካዊ አውሮፕላን አብራሪ ኮሎኔል ጆን ቻርልስ ሮቢንሰንም መታሰባቸው ተዘግቧል። ንጉሴ አክሊሉን ማምሻው ላይ በስልክ አግኝቻለሁ። ንጉሴ እንደምን አመሸ?
እንዴት አመሸ አሉላ?
74ኛው የነጻነት ቀን በዛሬው ዕለት ተከብሮ ውሏል። ንጉሴ እስኪ የበዓሉን ታሪካዊ መሰረት አስታውሰን።
እንዳልከው ዘንድሮ የተከበረው 74ኛው ዓመት የነጻነት ቀን በዓል ነው። ይህ ቀን እንግዲህ ቀዳማዊ አጼ ኃይለ ሥላሴ እንግሊዝ ሀገር በስደት ቆይተው በድል አድራጊነት ወደ ኢትዮጵያ የገቡበት የዚያ መታሰቢያ ነው። ሚያዝያ 27 በየዓመቱ ይከበራል። የሚከበረውም በዚህ በ4 ኪሎ የነጻነት ሐውልት ዙሪያ ነው በዓሉ የሚከበረው። ባይገርምህ የዘንድሮውን በዓል ለየት ያደረገው አንድ ታሪካዊ ክስተትም አለ።
ምንድን ነው ይህ ታሪካዊ ክስተት?
ይሄ ታሪካዊ ክስተት ከአሜሪካ ጋር የሚያገናኝ ታሪካዊ ክስተት ነው። አንድ አሜሪካዊ ኮሎኔል 1928 እስከ 33 ተካሂዶ በነበረው የፋሺስት ወረራ ዘመን ከኢትዮጵያውያን ጎን ቆሞ ትልቅ መስዋዕት የከፈለ ጀግና ነው። ዛሬ ለመጀመሪያ ጊዜ በሚባል መልኩ አስበውት ውለዋል እና ያንን በተመለከተ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ምክትል ፕሬዚደንት ቀኝ አዝማች ሳህሌ ማብራሪያውን ይሰጡናል። ታሪኩንም ከመነሻው ጀምሮ በአጭሩ ያጫውቱናል። አሉላ
መልካም።
ዛሬውማ ወድቃ የነበረች ባንዲራችን ቦታዋ ተፈቀለችበት። ተፈቀው የነበሩ ወገኖቻችን አገር የገቡበት፣ መሪያችን የተገኙበት፣ በሱር በገደል የነበሩ አርበኞች ሁሉ የተሰባሰቡበት ቀን ነው። ትልቅ መታሰቢያ ቀን፣ ሰው ሳይለይ አገር ሳይለይ የመላ ኢትዮጵያ የሁሉም ነው፣ ባለቤቱ ሁሉም ነው መሆን ያለበት እና በእውነቱ እየቀዘቀዘ ሳየው እኔ ቀራለኝ።
ምንድን ነው ለየት የሚያደርገው የዘንድሮ የዛሬውን በዓል ከሌላው ጊዜ?
አንድ ጥቁር አሜሪካዊ መታሰቢያም እንዲታሰብ አድርገናል።
ምን ያደረገ ነው እሱ?
በአውሮፕላን ልጅነት አገልግሏል። በዚያ በጠላት ወረራ ጊዜ ምንም የጦር አውሮፕላን ባይኖርን በዛችሁ ባለችው አውሮፕላን ቁስለኞች በማምሳት ስንቅ በመውሰድ ብዙ ነገር አድርጓል። ኋላ ደግሞ ኤርፎርሱ ሲቋቋም መጥቶ ሲሰራ ነው ህይወቱን በአውሮፕላን አደጋ ያለፈው። ናለ እሱ አሁን ነገ ጴጥሮስ ጳውሎስ የመታሰቢያ ሐውልት እናደርግለታለን።
አዛኔ የተቀበለ
እዛ ስለተቀበረ እዛ ይደረግለታል።
አለምን እስከ ዛሬ ድረስ ቆየክን? ቀኝ አዝማች
የማስተዋወስ ጉዳይ ይሆናለ። አስተዋወስ በማጣት ነው እንጂ በጽሁፍም በቃልም የታወቀ ያገለገለ ሰው ነው። ባለውለታ ነው።
ማን ይባላል?
ኮሎኔል ጆን ሮቢንሰን።
የነገውን ፕሮግራም እንከታተል።
እዚያር ደግሞ ለዳ ደርሰን የዛሬ አመት ዋና የአልማዝ ኢዮቤልዩን 75ኛውን አመት ነው የምናከብረው።
ልክ ነው።
ሄደ መቅም ላቅ ማድረገን እናዘጋጃለን ብለን
ዛሬ ነው። አሉላ ድምፁ የተቀረጸው በዓሉ አካባቢ በመሆኑ አሁን ደግሞ ለአንተ በማስተላልፍበት ጊዜ ብዙ ጊዜ ቆይቶ የነበረው የበልግ ዝናብ የበልጉም ወቅት አልፏል። በእርግጥ ከጀርባ እየጣለ ስለነበረ ስለ ድምፁ ጥራት ይቅርታ ጠይቃለሁ። ይኸው ነው አሉላ ባጭሩ።
ግሩም ንጉሴ፣ ለ74ኛው የነጻነት ቀን መታሰቢያ የታሪክ ማስታወሻ ለዘገባህ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ። እናንተም ይህን ታሪክ እንዲታወስ ስላደረጋችሁ።
ክቡራትና ክቡራን አድማጮች የማክሰኞ ምሽት ፕሮግራማችን ይቀጥላል። በ19 በ22ና በ25 ሜትር ባንድ እንዲሁም ናይል ሳት ላይ ታገኙናላችሁ። አብራችሁ እንድትቆዩ በድጋሚ እንጋብዛለን። የአሜሪካ ድምጽ ሬዲዮ የኢትዮጵያ ምርጫ 2007ን አስመልክቶ የሁሉን ወገኖች አስተያየት፣ የምርጫ ዘመቻ መልእክቶችና የመራጮችን ድምጽ ለአየር እያበቃ ነው። በምሽቱ የምርጫ 2007 መስኮት የምርጫውን የጊዜ ሰሌዳ የሚያስቃኝ ልዩ ዘገባ ይዘናል። የምርጫ ታዛቢዎች ምርጫ በተከናወነበት የታህሳስ ወር ጀምሮ የጥር ወር በኢትዮጵያ ምርጫ ቦርድና በሶስት አብይ ተቃዋሚ ፓርቲዎች መካከል ውጥረት የነገሰበት ሆኖ ነበረ። ሄኖክ ሰማእግዜር በዚህ ተከታታይ ዘገባ ቀዳሚው ክፍሉ ዝርዝሩን ይዞ ቀርበዋል።
በታህሳስ ወር ማብቂያና በጥር ወር አንድነት ለዴሞክራሲና ለፍትህ ፓርቲ እንዲሁም የመላው ኢትዮጵያ አንድነት ድርጅት መኢአድ ተቃዋሚ ፓርቲዎች ከኢትዮጵያ ምርጫ ቦርድ ጋር ሲሟገቱ የሰነበቱበት ወቅት ነበር። የኢትዮጵያ ምርጫ ቦርድ ታህሳስ 28 2007 ዓ.ም ለአንድነትና ለመኢአድ በጻፈው ደብዳቤ
ሁለቱ ፓርቲዎች የውስጥ አሰራራቸውን የጣሱ የአመራር አባላት ምርጫ እንዳካሄዱ ገልጾ ሁኔታውን በፍጥነት እንዲያስተካክሉ የጊዜ ገደብ ሰጠ። ከ18 ቀናት በፊት ታህሳስ 10 ቀን የምርጫ ቦርድ ለሁለቱ ፓርቲዎች ተመሳሳይ ማስጠንቀቂያ መስጠቱን ያስታወሱት የኢትዮጵያ ምርጫ ቦርድ ፕሬዝዳንት ፕሮፌሰር መርጋ በቃና የጊዜ ገደቡን ውሳኔ በወቅቱ በንባብ አሰምተዋል።
የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ውሎው የሁለቱንም ፓርቲዎች ጉዳይ የሕግ ጥሰት በጥሞና መርምሮ የሚከተለውን ወስኗል። አንደኛ፣ አሁንም የዲሞክራሲ እድገቱን ለማጎልበት ከበስተጀርባቸው ሕዝብ አለ ብሎ ስለሚገምት ተጨማሪ እድል ልሰጣቸው ወስኗል። ከዚህም በፊት እንደ ቦርዱ እንዳዘዘ ሁሉ እስከ ጥር 4 ቀን የሕግ ጉዳዮች ሙሉ በሙሉ ተሟልተው አመራራቸውን አስተካክለው ሕግን መሠረት አድርጎ እንዲቀርቡ፣ ያ የማይደረግ ከሆነ ሕጋዊ እርምጃ የሚወስድ መሆኑን አስምሮበታል። ይህም አካሄድ ለሕዝቡ ይፋ መደረግ እንዳለበትና ቦርዱ ነጻ፣ ፍትሐዊና ዲሞክራሲያዊ ሰላማዊ ምርጫ ለማካሄድ ያለውን ቁርጠኝነት ህዝቡ እንዲገነዘበው በሚዲያ በኩል ለህዝቡ ይፋ እንዲደረግ አዟል።
ሁለቱ የተቃዋሚ ፓርቲዎች ከምርጫ ቦርድ ጋር ከጥቅምት ወር ጀምሮ በህዳር 10 ቀን እንዲሁም በታህሳስ ወር በተደጋጋሚ በጽሑፍና በአካል በመገናኘት የየፓርቲዎቻቸውን ውሳኔዎች አስመልክቶ መረጃ መለዋወጣቸውን በመግለጽ ፓርቲዎቹ የራሳቸውን ደንብ ለማክበር ጥቅስ ተራ አስከባሪ ያስፈልገንም፣ ሂደቱ ግልጽ፣ ህጋዊና የውስጥ አሰራራችንን የተከተለ ነው ሲሉ ተከራከሩ። የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ፕሬዚዳንትና የፓርላማ አባል አቶ ግርማ ሰይፉ በወቅቱ የፓርቲያቸውን አቋም እንዲህ ገለጹ።
የአንድነት ፓርቲ ጠቅላላ ጉባኤ ከሰማይ በታች የሚያገባው ከፍተኛው አካል ነው። የአንድነት ፓርቲ ጠቅላላ ጉባኤ ፕሬዚደንቱ ምርጫው ትክክል ነው፣ ህግና ደንብ የተከተለ ነው ብሎ ኢንዶርስ ያደረገውን ነገር ምርጫ ቦርድ ትክክል አይደለም ብሎ ለማለት እንትን ሲያደርጉ ጽፈው የሰጡን እንትን ደብዳቤዎች አሉ። ህዳር 10 የጻፉት አለ፣ ህዳር 19 የጻፉት አለ። እና ህዳር 10 እና ህዳር 19 ከጻፉት ደብዳቤ ስሜት ውጪ አንድ ሌላ ደብዳቤ ደግሞ በመሀል ጽፈውልናል። አሁን ደግሞ በመግለጫ እየሰጡት ያሉት እነዚህን የህዳር 10 እና ህዳር 19 የጻፏቸውን ደብዳቤዎች ወደ ጎን በመተው ነው። ስለዚህ ምርጫ ቦርድ ነጻና ገለልተኛ ሆኖ ፓርቲዎቹን ለማገልገል ዝግጁ ነው ብለን አናምንም። በነገሩ ምርጫም ስንገባኛ ምርጫ ቦርድ ፍትሐዊ ይሆናል ብለን አይደለም፣ ግን የኢትዮጵያ ህዝብ ይህንን ጉዳይ መፈጸም አቅም አለው ብለን ያመንነው። አሁንም እምነታችን በኢትዮጵያ ህዝብ ላይ ነው። ለማንኛውም ግን የተሰጠውን የጊዜ ገደብም ሆነ የተሰጡትን ነገሮች እኛ ሪፖርት በጽሁፍ ነው ያስገባ ነው። መልስ በጽሁፍ ሊሰጡን ነው የሚገባው እና መቼም በሚዲያ በሰማ ነው ጉዳይ እርምጃ እንወስዳለን የሚል እምነት የለኝም።
የመላው ኢትዮጵያ አንድነት ድርጅት መኢአድ የአመራር አባላት ምርጫውን ያከናወነው ጥቅምት 28 ቀን ነበር። በዚህ ምርጫ በፕሬዝዳንትነት ተመርጠው የተቃዋሚ ፓርቲውን የሚመሩት አቶ ማሙሸት አማረ ነበሩ። የምርጫ ቦርድ ከወራት በኋላ በፓርቲያቸው ላይ የማስጠንቀቂያ ውሳኔ ሲያሳልፍ የሚከተለውን ምላሽ ሰጡ።
ምንም አይነት የህግ ስህተትና የህግ ግድፈት ሳይኖርብን ቦርዱ ከመሬት ተነስቶ ከምርጫ ሊከለክለን አይችልም። አንዱ ሁለተኛው
ሊከለክለን ይችላል ብላችሁ ትሰጋላችሁ ማለት ነው? በዚህ ምክንያት
አንሰጋም። ከምርጫ ሊከለክለን ይችላል ብለን አንሰጋም። ቢከለክለንም ደግሞ ደስታችን ነው፣ ችግር የለብንም ቢከለክለን። እኛ ባለፉት 23 ዓመታት ውስጥ የዲሞክራሲያዊ ስርዓት ግንባታ እንዲደረግ መኢአድ ያላሰለሰ ጥረት አድርጓል፣ እጅግ ከፍተኛ ዋጋ ከፍሎበታል። ስለዚህ አሁን ከዚህ ምርጫ ቢያወጣን ቦርድ ኢህአዴግ በቀኝ እጁ በምርጫ ቦርድ አስወጥቶናል እና ማንኛችን ተጠቃሚ እንደምንሆን ያኔ የሚታይ ጉዳይ ነው የሚሆነው። እኛ እያልን ያለነው በሰላማዊ መንገድ እዚች ሀገር ላይ ስልጣን የስልጣን ሽግግር የህዝብ የስልጣን ባለቤትነት መረጋገጥ አለበት ብለን እናምናለን። እንግዲህ ይሄ ሰላማዊ የስልጣን ሽግግር አይደረግም፣ ምርጫ ሰላማዊ ሂደቱ አይሆንም ካለን ደስታችን ነው፣ በደስታ ነው የምንቀበለው። ትግሉ ይቀጥላል፣ ለለውጥ የምናደርገው ትግል ይቀጥላል። ምርጫ አልተወዳደርንም ማለት ሰላማዊ ትግሉ እናቆማለን ማለት አይደለም። ምርጫውን ለውጡ ሊመጣ የሚችልበትን ሂደት የሰላማዊ ትግል እንቅስቃሴዎችን ስልቶችን እየተጠቀምን ለለውጥ እንዘጋጃለን ማለት ነው።
የኢትዮጵያ ምርጫ ቦርድ በሁለቱ ተቃዋሚ ፓርቲዎች የአመራር አባላት ምርጫ ያለውን አቋም በቀጣይ ቀናት በይፋ ይናገር ነበር።
በመኢአድ በኩል ደንቦች ሲቀየሩ ሹመት ሽረት ለማካሄድ እናያለን ግን ተቀባይነት የለውም የግ ጥሰት
ፓርቲዎቹ ተክላላ ጉባኤ እንደገና በመጥራት ጥር 3 ቀን 2007 ዓ.ም ምረት ድጋሚ ምርጫ ካሄዱ አንድነት ለዲሞክራሲና ለፍትህ ፓርቲ አቶ በላይ በፈቃዱ እንዲመሩት ሲመርጥ መያድ በበኩሉ ደግሞ አቶ ማሙሸት አማረ መረጠ በወቅቱ በእነዚህ ጉባኤዎች ላይና ቀደም ባሉ ጊዜያትም ቢሆን በአንድነትና መያድ አባላት መካከል የውስጥ አሰራር ደንብ ተጥሷል የሚሉ ወገኖችም ከምርጫ ቦርድ ጋር ይወያዩ ነበር። አቶ አበባው ማህሪ በመያድ አቶ ትግስቱ አወሉና ሌሎችም በአንድነት በኩል የህግ ጥሰት ጥያቄዎችን ይዘው የመርህ ከበርልን ውትወታ ያደርጉ ነበር። ምርጫ ቦርድ በጥር ወር በተካሄዱ ጠቅላላ ጉባኤዎች ላይ አልተገኘም። የኢትዮጵያ ምርጫ ቦርድ የጽፈት ቤት ኃላፊ አቶ ነጋዱ ፊሳ ለቪኦኤ በወቅቱ ሲናገሩ ማን በጠቅላላ ጉባኤው እንደተሳተፈ አናውቅም ብለው ለምርጫው ወዲያውኑ ተቋሙ ዕውቅና እንዳልሰጠም ጨምረዋል። የምርጫ ቦርድ ሊቀመንበር ፕሮፌሰር መርጋ በቃና ለሁለቱ ፓርቲዎች ተጨማሪ ማስጠንቀቂያና የጊዜ ወሰን መቀመጡን በንባብ አሰምተዋል።
አንድነትና መያድ በተመለከተ ቦርዱ ጥር 5 ቀን 2007 ዓ.ም ማለትም በዛሬው ቀን ባካሄደው 004 ህዝባር 2007 አስቸኳይ ስብሰባ ችግሩ የፓርቲው አመራሮች የፈጠሩት መሆኑን በመረዳት የፓርቲው ህልውና በተቻለ መጠን መቀጠል ስላለበት ከፓርቲው በስተጀርባ ያለውን ህዝብ በመመልከት አሁንም ጉዳዩን በሆደ ሰፊነት በመመልከት ለመጨረሻ ጊዜ የሁለት ሳምንት ጊዜ ሰጥቷል። በዚህ ሁለት ሳምንት ጊዜ ውስጥ አመራሮቹ ፓርቲው የገባበት ችግር በማጤን የውስጥ ጉዳዮቻቸውን አንድ ላይ በመሆን በጠቅላላ ጉባኤያቸው በማስወሰን የጠቅላላ ጉባኤን ውጤት ሪፖርት ለቦርዱ በማቅረብ ወደ ምርጫው እንቅስቃሴ እንዲገቡ ቦርዱ አዟል።
በወቅቱ የአሜሪካ ድምፅ ሬዲዮ ሁሉን አቀፍ ውይይት አሰናድቶ ነበር። የገዢው ፓርቲ ኢህአዴግ ጽህፈት ቤት ቃል አቀባይ አቶ ደስታ ተስፋው የፓርቲያቸውን እይታ እንዲህ ገልጸዋል።
የትኛው ነው ትክክለኛው የሚለውን ለማረጋገጥ አስቸጋሪ ነው ከደንባቸው ጋር ተያይዞ። ስለዚህ የፈታችሁ መምጣት አለባችሁ ነው እያለ ያለው ምርጫ ቦርድ። ምርጫ ቦርድ ይህን እያለ ያለበት ዋናው ምክንያት አሁን እጩ መመዝገብ አለበት፣ ምልክት መጠቀም አለበት፣ ወደ ምርጫ መገባት አለበት። የምርጫ ጊዜ ባይሆን ኑሮ እንደተባለው የፓርቲው ጉዳይ ነው፣ የራሱ ጉዳይ ነው፣ ሊያመጣም ላያመጣም ይችላል ተብሎ ሊተው ይችላል። አሁን ከምርጫ ሂደቱ ጋር ተያይዞ ምርጫ ቦርድ ለአፈጻጸም ከህጉ ጋር ተያይዞ ያስቸገሩትን ጉዳዮች ፓርቲዎቹ ተው እንዲመጡ ጠይቋል። የአንድነት ፓርቲ አልተከፋፈለም የሚለው ይሄ ህዝቡ በየቀኑ እያየው ያለ ጉዳይ ስለሆነ ህዝቡን ሊታዘበን ስለሚችል ህዝቡን አክብረን ትክክለኛውን ነገር መግለጽ ይኖርብናል።
የተቃዋሚ ፓርቲዎቹ በምርጫ ቦርድ ጥር 5 ቀን ሁለቱ ፓርቲዎች አጠቃላይ ጉባኤ አካሄደው የአመራር አባላቱን መምረጣቸውን ከጠቀሱ በኋላ የምርጫ ቦርድ የተላለፈውን ውሳኔ አንቀበልም ማለቱን አስመልክቶ የአባላቶቻችንን ድምፅ መቀበል ያቃተው ምርጫ ቦርድ ነው ሲሉ ተከራከሩ። አቶ ግርማ ሰይፉ፣
ጠቅላላ ጉባኤ አናካሄድም፣ ጠቅላላ ጉባኤ አካሄደን ጨርሰናል፣ ባቀረብነው የጠቅላላ ጉባኤ መሰረት መዝገባችንን መርምሮ ውሳኔ እንዲሰጠን ነው የምንፈልገው።
የምርጫ ቦርድ ከሳምንታት በኋላ ባሳለፈው ውሳኔ በአቶ በላይ በፈቃዱና በአቶ ማሙሸት አማረ የሚመሩትን አንድነትና መኢአድ ፓርቲ አባላትን ዕውቅና ነፍጎ በአንጻሩ የተሰለፉትን አቶ አበባው ማህሪና አቶ ትግስቱ አወሉና ሌሎች አጋሮቻቸውን አመራር ዕውቅና ሰጥቷል። ዝርዝር የጊዜ ሂደቱን ነገ በምርጫ 2007 መስኮት እናቀርባለን። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ።
ፕሮግራማችን ይቀጥላል። አብራችሁን ቆዩ አድማጮች። የአፍሪካ መንግስታት ማዕድናትንና ነዳጅ ዘይትን ለማልማት እስከ ዛሬ ጥቅም ላይ ያዋሏቸው ዘዴዎች መለወጥ እንዳለባቸው አንድ በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ባለስልጣን አሳስበዋል። ህገወጥ በሆኑ መንገዶች ከአህጉሪቱ የሚወጣው ገንዘብም በአብዛኛው በአፍሪካ መንግስታትና በድንበር ዘለል ኩባንያዎች መካከል በሚፈጸሙ ውሎች አማካይነት መሆኑ ተመልክቷል። መለስካቸው አምሃ ዝርዝሩን ይዟል።
አዲስ አበባ በሚገኘው የተባበሩት መንግስታት ድርጅት ስብሰባ ማዕከል ዛሬ በተከፈተው ስብሰባ ላይ ከ30 ከማያንሱ የአፍሪካ ሀገሮች የመጡ ኤክስፐርቶች የሚወያዩበት ትልቁ ቁም ነገር የአፍሪካ መንግስታት ማዕድናትንና ነዳጅ ዘይትን ለማልማት ከውጭ ባለሀብቶች ጋር በሚያደርጓቸው የስምምነት ድርድሮች የሚያጋጥሟቸው ፈተናዎችን እየተመለከተ ነው። ለዚህ ስብሰባ መክፈቻ ንግግር ያደረጉት በመንግስታቱ ድርጅት የአፍሪካ ኢኮኖሚክ ኮሚሽን ምክትል ዋና ጸሐፊ አብደላ ሐምዱክ የአህጉሪቱን የተፈጥሮ ሀብት ስፋት ተጠቃቅሰው ላለፉት ጥቂት የማይባሉ ዓመታትም ተፈጥሯል ስለተባለው የኢኮኖሚ እድገት አንስተዋል። በእርሳቸው አገላለጽ ይህ እድገት የተገኘው በተለያዩ ምክንያቶች ነው። ከሁሉም ምክንያቶች ወይንም ታሳቢዎች ግን ምናልባት ትልቁን ድርሻ የተጫወተው ይኸው የአህጉሪቱ ሰፊ የተፈጥሮ ሀብት እንደሆነም ተናግረዋል። ይህ እድገትም ብርቱ ችግሮችና ጉድለቶች እንዳሉበትም ጠቁመዋል። ከእነዚህም ጉድለቶች መካከል በቂ የሥራ ዕድል አለመፍጠሩ፣ ድህነትን የማስወገድ ዓላማውም ዝቅተኛ መሆኑ፣ እንዲያውም በአንዳንድ ሁኔታዎች ኢፍትሐዊ የሀብት ክፍፍልን ማባባሱን አመላክተዋል። ይሄ የሆነውም ይላሉ ምክትል ዋና ጸሐፊው፣ ይሄ የሆነው በአብዛኛው እድገቱ የተያያዘው ተጨማሪ እሴትን ከማይፈጥርና ብሔራዊ ኢኮኖሚውን ኢንዱስትሪያዊ ከማያደርግ የተፈጥሮ ሀብት ብዝበዛ ጋር በመሆኑ ነው ይላሉ። መሐመድ ሐምዶክ አፍሪካ ይህን ከዚህ በኋላ መቀበል አትችልም ይላሉ።
አፍሪካ is no longer tolerating this. You will find a mine at a throw of a stone from a village that has no running water.
አፍሪካ ይህን አሰራር ተቀብላ መቀጠል የለባትም። አንድ የማዕድን ማምረቻ ከሚገኝበት የድንጋይ ውርዋሮ ያህል ብቻ ርቆ የሚገኝ መንደር የመጠጥ ውሃ ወይም ክሊኒክ ወይም ትምህርት ቤት እንደሌለው ታያላችሁ። በታሪክ እንደሚታወቀውም ሆነ እስከ ዛሬም ድረስ የተፈጥሮ ሀብቶቻችን ከጥቅም ላይ የሚውሉት ከሌላው አህጉራዊ ኢኮኖሚ በፍጹም ተነጥለው ነው። ይህንን አህጉር ልናለማ ከቆረጥን ይህ አሰራር ሊቀጥል አይችልም።
በጥናት ተደግፎም ይሁን በልማድ የአፍሪካ ሀገሮች በተፈጥሮ ሀብት የበለጸጉ ናቸው ይባላል። በተለይም የማዕድናትና የነዳጅ ሀብት ያላቸው ሀገሮች ህዝቦች ግን ከእነዚህ የተፈጥሮ ሀብቶች የሚያገኙት ጥቅም እጅግ በጣም ትንሽ መሆኑም ብዙ ጊዜ የሚነሳ ነገር ነው። በዚህ ረገድ የሚጠለጠሉትና የሚነቀፉት ደግሞ ሙሰኛና አምባገነን መሪዎች ናቸው። ይህ አባባል እውነትነት ያለው ቢሆንም የአፍሪካ ህዝቦች በአብዛኛው የሚዘረፉት እነዚህን የተፈጥሮ ሀብቶች ከጥቅም ላይ ለማዋል በሚደረጉ ስምምነቶችና በንግድ እንቅስቃሴዎች አማካይነት እንደሆነ ምክትል ዋና ጸሐፊው ይከራከራሉ።
You know, in this continent for a long period of time we were made to believe, rightly so, that corruption, illicit finance is linked.
በዚህ አህጉር ለረጅም ጊዜ ሙስናና ህገወጥ የፋይናንስ ፍሰት ከሙሰኛ አምባገነን ገዢዎች ጋር የተያያዙ ድርጊቶች እንደሆኑ እንድናምን ሲነገረን ቆይቷል። ይህ እውነት ነው። በእርግጥም ያለ ነገር ነው። ነገር ግን በጣም አነስተኛው ክፋይ ነው። ከሶስት እስከ አምስት በመቶ ቢሆን ነው ከዚህ አህጉር ትልቁ የሀብት ክፋይ የሚወጣው። በንግድ እንቅስቃሴዎችና ከተፈጥሮ ሀብቶች በሚገኝ ጥቅም ነው። ይህ ደግሞ ከእነዚህ ድንበር ዘለል ኩባንያዎች ጋር ሀብታችንን በጥቅም ላይ ለመዋል በምንስማማቸው ውሎች አማካይነት የሚካሄድ ነው።
ይህን የሁለት ቀን የፖሊሲ ውይይት ካሰናዱት አንዱና የስምምነት ድርድሮችን በተመለከተ የጥናት ጽሑፎች ያቀረቡት ሚስተር ማርቲን እንደንድም ከምክትል ዋና ጸሐፊው አስተያየት ጋር የሚስማሙ ይመስላል። ከዚህ በፊት ከድንበር ዘለል ኩባንያዎች ጋር የአፍሪካ መንግስታት ሲፈራረሙ ሌላ ቆርቶ በውሉ ላይ ውይይት እንኳ አይደረግም።
When we have to sign a contract, when African countries have to sign a contract, the contract is already prepared.
ውል ስንፈራረም የአፍሪካ አገሮች ስምምነት መፈራረም ሲኖርባቸው ውሎች አስቀድመው ተዘጋጅተው ነው የሚመጡት። እኛ መፈረም ብቻ ነው። አገሮቹ የሚመለከቱት የቀረጡን መጠን ነው። ምን ያህል ቀረጥ ነው የሚከፈለው የሚለው ላይ ነው የአገሮቹ ትኩረት። የስምምነቶቹን አንቀጾች አይመለከትም ውሉ። የአካባቢ ተጽዕኖ ያስከትል እንደሆነ ወይም የአካባቢ ነዋሪዎች ጥቅም ምን ይሆናል የሚለውን አይመለከትም። ማዕድን ማውጫ አካባቢ ለሚኖረው ሕዝብ ምን ጥቅም መታሰብ አለበት የሚለው አይታይም። ዛሬ መፍትሄ የምንፈልግላቸው ችግሮች እነዚህ ናቸው።
ስለሆነም በእነዚህ ሁለት ቀናት መጨረሻ ላይ የኤክስፐርቶቹ ውይይት አንዱ ፍሬ ይሆናል ተብሎ የሚጠበቀው የድርድሮቹ መመሪያ ለአፍሪካውያን ተደራዳሪዎች ማዘጋጀት ይሆናል። Martin Ndende.
One of the resolution we have to try is to build a guide of negotiators.
በዚህ ስብሰባ መጨረሻ ላይ በውሳኔ መልክ ከምናወጣቸው ጉዳዮች አንዱ የድርድር መመሪያ ማዘጋጀት ነው። የአፍሪካ ተደራዳሪዎች ለድርድር የተዘጋጁ አይደሉም። እዚህ የምንሞክረው ወደፊት ለተደራዳሪዎች መመሪያ የሚሆን ሰነድና የአካባቢው ውል ማዘጋጀት ነው።
እንደ አውሮፓውያን ዘመን አቆጣጠር በ2008 በዓለም ባንክ የተደረገ አንድ ጥናት እንዳመለከተው ከማዕድናትና ከነዳጅ ዘይት የአፍሪካ መንግስታትና መዋለ ንዋይ አፈሳሽ ኩባንያዎች የሚያገኙት ጥቅም ጨርሶ የማይመጣጠን ነው። የውጭ መዋለ ንዋይ አፈሳሾቹ ጥቅም በእጅጉ ከፍ ያለ ነው። ይህ ትንተና ከዚያ ወዲህ በቅርብ ጊዜ የአፍሪካ ኢኮኖሚክ ኮሚሽን ባደረገው ጥናት እንደገና ተረጋግጧል። የኮሚሽኑ ጥናት የሁለቱን ወገኖች ጥቅም በአሃዝ እንዳስቀመጠው የድንበር ዘለል ኩባንያዎቹ አጠቃላይ ገቢ በ2010 ዓ.ም በ32 በመቶ ጨምሯል። ንጹሕ ገቢያቸው ደግሞ በ156 በመቶ ጨምሯል። ይሁንና በተመሳሳይ ወቅት ለአፍሪካ ሀገሮች በታክስ መልክ የተከፈለው ገንዘብ የጨመረው በ6 በመቶ ብቻ ነበረ። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ አሁን በመቀጠል የሚቀርበው በየሳምንቱ ማክሰኞ በዚህ ሰዓት የሚደመጠው ሐኪሞን ይጠይቁ ይሆናል። በምሽቱ ሐኪሞን ይጠይቁ ክፍለ ጊዜ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በእንግሊዝኛው አርተራይትስ ተብሎ በሚጠራውና ቁርጥማት ብዬ ብጠራው ትክክል ይሆን ይሆናል፣ በዛ ዙሪያ ከሐኪም ጋር ያደረገውን ውይይት ይዞ ቀርቧል።
ዶክተር ሞገስ ሲሳይ፣ በዛሬው ውይይታችን ይበልጡን በሕክምና አማራጮቹ ላይ እናተኩራለን። እስኪ በቅድሚያ አንድ ሰው በሽታው ከመምጣቱ በፊት ቀደም ብሎ የገለጿቸው ከፍተኛ ህመም፣ የመገጣጠሚያ አካላት እንደ ልብ አለመታዘዝ፣ እብጠት፣ እነኚህ ምልክቶች ከመከሰታቸው በፊት አንድ ሰው ለመከላከል ሊያደርግ የሚችለው ነገር አለ? ሊወስደው የሚችል እርምጃ?
አዎ፣ ባለፈው ውይይታችን ላይ በሁለት ከፍለን ነበር ያየነው። አንደኛው ብዙ ጊዜ በመጋጠሚያ ላይ በአጥንትና በአጥንት መካከል ያለው ካርትሌጅ የሚባለው ድልዳል ተበልቶ ሲያልቅ ነው። እሱም ኦስቲዮአርትራይትስ የሚባለውን በሽታ ነው የሚያመጣው። ሌላው ግን መቁሰልን የሚያስከትል በዛ የተነሳ እብጠት፣ አንዳንድ ጊዜም የአንጓዎች አለመታዘዝን የሚያመጣው ነው። የመጀመሪያውን ከተመለከትን ብዙ ጊዜ ከእድሜ ጋር አብሮ የሚመጣ ከዛም በላይ ደግሞ ከክብደት ጋር የተያያዘ ሊሆን ስለሚችል በተለይም ክብደታችንን የሚሸከሙ መጋጠሚያዎች እንደ ጉልበት፣ ቁርጭምጭሚት፣ ታፋ የመሳሰሉት ከጀርባ አጥንታችን ዝቅ ብሎ ያለው እነሱ ለዛ የተጋለጡ ስለሚሆኑ በመከላከያነት ልናተኩርባቸው የሚገባ አንደኛ ክብደትን መቆጣጠር፣ እሱ እንኳ በኛ ሀገር ብዙም ችግር አይደለም። በሁለተኛ ደረጃ ደግሞ እንቅስቃሴ ወይም ኤክሰርሳይዝ የምንለው
የአካል እንቅስቃሴ።
አዎ፣ የአካል እንቅስቃሴ በጣም ትልቅ ጠቀሜታ አለው። የአካል እንቅስቃሴን ሊከለክል የሚችል ምንም አይነት የበሽታ ሁኔታ ወይም የጤና መታወክ ሁኔታ ስለሌለ የአካል እንቅስቃሴን በማንኛውም ሁኔታ ውስጥ ማካተት ጠቀሜታ አለው። ሁለተኛው ግን ይሄ እብጠትን፣ የአንጓ አለመታዘዝን የሚያመጣው ችግር እንደ ዱብ እዳ ብዙ ጊዜ የሚከሰት ስለሆነ በመከላከያነት ልናደርገው የምንችለው ብዙም ነገር የለም። በሽታው እንደጀመረ ቀደም ብሎ ሕክምናን መውሰድ በበሽታው ምክንያት ሊከተል የሚችለውን በኋላ የማይመለስ የአካል መበላሸትን ይከላከላል።
ዶክተር ሞገስ፣ እንግዲህ በሁለት ከፍለው እንደ ባህሪያቸው በአንድ በኩል ከወዲሁ ለመከላከል የሚያስችሉ ለዚያ በሽታ ሊያጋልጡ የሚችሉ ሁኔታዎችን በመከላከል ሊደረግ የሚችል፣ ሁለተኛው ግን አይነት ቀድሞ ምልክት የሚያሳይ ሳይሆን ድንገት ከደረሰ በኋላ የሚረዱ ስለሆነ ፈጥኖ ወደ ሕክምና መሄድ ሊመጡ የሚችሉ የተባባሱ ሁኔታዎችን ለመከላከል ሊረዳ እንደሚችል አስረድተውናል። ወደ ሕክምና አማራጮቹ ከመሄዳችን በፊት አንድ ህመምተኛ የመገጣጠሚያ ህመም ወይም ደግሞ የአንጓ ብግነት ምልክቶች ኖረውት ወይም ደግሞ ስጋቱ ኖሮት ወደ ምርመራ ሲሄድ ምን አይነት መረጃዎችን ይዞ ሊሄድ ይገባዋል? ለምርመራው ሊረዳ የሚችል በትክክልም ህመሙ ታውቆለት እንደ ገለጹት ደግሞ ፈጥኖም ህክምና እንዲሰጠው በጠቃሚ ምክርነት የሚገልጿቸው ምን አይነት መረጃዎችን ይዘው መሄድ አለባቸው ሐኪማቸውን ለመርዳት?
ወደ ሐኪማቸው በሚሄዱበት ጊዜ ሁላችንም እንደምንረዳው ዳያግኖሲስ ወይም የበሽታ ስም መስጠቱ ሂደት የተለያዩ ኢንፎርሜሽኖችን በማገናዘብ ነው እና ወደ ሐኪሙ አንድ ሰው በሚሄድበት ጊዜ ምን እንደሚሰማው
ምን ያክል ጊዜ እንደቆየ፣ ምን ሁኔታዎች እንደሚያባብሱበት፣ ምን ሲያደርግ እንደሚሻለው፣ በጊዜም አኳያ ደግሞ ብዙ ጊዜ መቼ በሽታው እንደሚያመዝን፣ ብዙ ጊዜ የቁስለትን የአንጓ ብግነትን የሚያስከትለው በሽታ ምልክቱ በጣም ጎልቶ የሚታየው ጧት ነው። ጧትን በተመለከተ የተለየ ነገር ኖሮ ሳይሆን ሰዎች አርፈው ከቆዩ በኋላ ከረጅም ረፍት በኋላ ጧት ካልጋቸው ወይም ከመኝታቸው በሚነሱበት ጊዜ መጋጠሚያዎቻቸው አይታዘዟቸውም። እንቅስቃሴ እየጨመሩ በሄዱ ቁጥር፣ ወደ አውዲ በተንቀሳቀሱ ቁጥር ያ እጥረት እየቀነሰ ይሄዳል። በሽታው ሄደ ማለት አይደለም። በእንቅስቃሴው ትንሽ የተሻለ ሁኔታ ይሰማቸዋል። ያ ሳይክል በሚቀጥለው ቀን እንደገና ተመልሶ ይመጣል። ይሄ ቁስለትን በተመለከተ ያለው ነው። ሌላው ግን የአጥንትና የአጥንት መፈጋፈግ ስለሆነ ብዙ ጊዜ ከብዙ እንቅስቃሴ በኋላ የሚሰማ ነው እና ይሄ ትልቅ ጠቀሜታ አለው እና ይህንን አገናዝበው ለሐኪሞቻቸው በሚነግሯቸው ጊዜ ለሐኪሙ ትልቅ እገዛ ያደርግላቸዋል።
መልካም።
እዚህ ላይ አንድ ላስገነዝብ የምወደው ነገር ቢኖር እንደ አንጓ ብግነት አይነት በሽታ በአንድ ሳምንት በአንድ ወር ታክሞ የሚለቅ ሳይሆን ለረጅም ጊዜ የሚቆይ ስለሆነ ከሐኪሞቻቸው ጋር ቲማፕ ማድረግ ወይም በአቻነት ሐኪሙ እውቀቱን እያመጣ እነሱ ስለ ችግራቸው ያላቸውን እየተነጋገሩ እጅ ለእጅ ተያይዘው ያቃልሉት የሚችሉ ችግር ስለሆነ አብሮ የመስራት ባህሉን ማጠናከር እንዳለብን ላስገነዝብ እወዳለሁ።
መልካም። ይህን ጠቃሚ ምክር አድማጮቻችን በዚህ ህመም ብቻ ሳይሆን በሌሎችም እንደሚገለገሉበት ተስፋ አድርጋለሁ። ዶክተር ሞገስ፣ በህክምና አማራጭነት አንድ ሰው ለህመሙ መጋለጡ ከታወቀ በምርመራም ከተረጋገጠ በኋላ ምናልባትም እንደ ህመሞች ዘርፈ ብዙነት አማራጮቹም እንዲሁ ሊለያዩ ይችሉ ይሆናል። ምን አይነት የህክምና አማራጮች አሉት?
እንደ አቅም ሁኔታ እና እንደ መድኃኒቶቹ አቅርቦት ይወሰን ነገር ነው። ብዙውን ጊዜ በመጀመሪያ ደረጃ በሀገራችን እንደ አስፕሪን ወይም የአስፕሪን ዘርነት ያላቸው መድኃኒቶች ወይንም አንታይ ኢንፍላማቶሪ በመባል ይታወቃሉ። እነሳ ጠቀሜታ አላቸው። ለፕሬድኒዞን የመሳሰሉ መድኃኒቶች በአጭር ጊዜ እብጠቱን ለመቀነስ ሰውየው ህመሙ ወይም ከስቃዩ ግለሰቡ ሆነ ግለሰቧ የተሻለ ሁኔታ እንዲሰማቸው ማድረግ ሊያደርግ ይችላል። ግን ፕሬድኒዞን ለረጅም ጊዜ በሚወሰድበት ጊዜ ራሱ የሚያስከትለው ችግር ስላለ የሐኪሞችን የቅርብ ክትትል ያስፈልጋል። ሌሎችም እንዳልኩት አቅርቦት አኳያ የሚወሰን ስለሆነ በሀገሪቱ ውስጥ ሊኖሩ የሚችሉ መድኃኒቶች ለምሳሌ አንደኛው ሃይድሮክሲክሎሮኩዊን ይባላል። ኮባ መከላከያ መድኃኒት አንዱ ነው። ለአንጓ ብግነት ከፍተኛ ጥቅመት አለው። ያንን ከሐኪሞቻቸው ጋር ቢነጋገሩ በአንድ ድንጋይ ሁለት ወፍ እንደመግደል ይሆናል። ትልቅ ጠቀሜታ አለው። እሱም አገናዘቡ ይቻላል። እዚህ ላይ ስለ ብዙዎቹ መድኃኒቶች በመዘርዘር ፋንታ ላስገነዝብ የምወደው አንደኛ ባለው ተጨባጭ ሁኔታ ላይ የተመረኮዘ ይሆናል። ሁለተኛ በመድኃኒቶቹ አቅርቦት ላይ ሊሆን ይገባዋል። ግን መታየት ያለበት ነገር አንድ ሰው አንድ ሕክምና ከጀመረ በኋላ አልፎ አልፎ ክትትልን ስለሚያስፈልግ ከሁለት አኳያ፣ አንድም በሽታው በቁጥጥር ስር መዋሉን ከመረዳት፣ በሁለተኛም ደረጃ ደግሞ አንዳንድ ጊዜ አንዳንድ መድኃኒቶች የራሳቸው የሆነ ደግሞ የጎን የሚያስከትሉት አላስፈላጊ ነገሮች ሊኖሩ ስለሚችሉ ያንንም ከመከታተል አኳያ ከሐኪሞቻቸው ጋር እጅና ጓንት ሆኖ መስራት ይጠቅማል ብዬ አሰብ የማስገነዝበው ለዚህ ነው። አንዳንድ ጊዜ አንዳንድ ወገኖቻችን ከውጭ ያሉ ዘመዶቻቸው መድኃኒት ሊልኩላቸው ይችላል። ያንን መድኃኒት በሚያገኙበት ጊዜ ከሐኪሞቻቸው ጋር ይሄ መድኃኒት ተልኮልኛል፣ አቅምና ሁኔታ በፈቀደ ያለማቋረጥ ላገኘው የሚችለው መድኃኒት ስለሆነ የቅርብ ክትትሉን በአንተ በሐኪሜ በኩል ቢደረግልኝ እወዳለሁ የሚለውን አብሮ የመስራት ባህል ማዳበር እንዳለብን ነው ላስገነዝብ የምወደው።
መልካም። በርከት ያሉ ቁም ነገሮችን ያካፈሉን በሁለት ክፍል ዝግጅታችን ዶክተር ሞገስ ሲሳይ በዚህ በዩናይት ስቴትስ በኢንዲያና ክፍለ ግዛት የመገጣጠሚያ ህመሞች ልዩ ሕክምና ባለሙያ ከሌሎች መሰል ጥያቄዎች ጋር መልሰን እንደምናገኘው ተስፋ አድርጋለሁ። ለዛሬው ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አሜን።
ዶክተር ሞገስ ሲሳይን እናመሰግናለን ስለ አንጓብግነት ወይም ስለ መገጣጠሚያ ህመም ስለ አድማጮቻችን ስለሰጡልን ማብራሪያ። አድማጮች አሁን ቀደም ብሎ በቴክኒክ ችግር ምክንያት ጀመር አድርገን ልንጨርስ ወዳልቻል ነው አንድ የአድማጭ አስተያየት እናልፋለን።
ሄሎ ቪዎች እንደምሰነበታችሁ? ቴድሮስ ምትኩ ነኝ ከአሪዞና እዚህ ላስ ቬጋስ ጎን ማለት ነው። ዛሬ መልእክትም ተፈለኩት ስለ ምርጫ ስታወሩ ስለሰማሁ ነው። በእውነቱ ኢትዮጵያ ውስጥ ምርጫ የሚባል ነገር የስሙላ እንደሆነ ዶሮማታ ይባላል በሀገራችን። ልብ ሲያውቅ ዶሮማታ የሚባል ነገር አለ። ይህን እያወቃችሁ የምታቀርቡት ሞቅ ያለ አድቨርታይዝመንት እየገረመኝ ነው። ምርጫ አሜሪካን ሀገር ተቀምጣችሁ ምርጫ ሁኔታ የምታውቁ ይመስለኛል። አሁን ደግሞ ምንም አይነት የተቃዋሚ ፓርቲ በማይሳተፍበት ሁኔታ ሌሎቹ እነ አንድነት እነ መያድ በፈረሱበት ሁኔታ ሌሎቹን ሰማያዊ ፓርቲ ደግሞ በሽብርተኝነት እንደሚወነጀሉበት የሚዋከቡበት ቀንበሩ በታገደበት በዚህ ሁኔታ እያለ ስለ ምርጫ የምታወሩት ነገር በጣም አስቂኝ ነው። በኢትዮጵያ ሕዝብ ማሾፍ ይመስለኛል እና እኔ እንደው ከዚህ ድርጊታቸው ትቆጠቡ ይሻላል ማለት ነው። አመሰግናለሁ።
ኢዮብ ከራችተር ኒውዮርክ ነው የምደውለው። ትዝታ ከፕሮፌሰር ሰይድ እና ከፕሮፌሰር ሚልታ ጋራ ያደረግሽውን ቃለ ምልልስ በሚገባ ተከታትየዋለሁ። በእርግጥም በጣም ትምህርታዊ ነው፣ ግንዛቤም የሚያስጨብጥ ነው፣ ትክክልም ነው ማለት ይቻላል። እና ኢትዮጵያ ውስጥ እነሱ እንዳስቀመጡት ዛሬ አይደለም ደና ደና ስራዎችን ቀርቶ ለዘበኝነት እንኳን ቅጥር በሚካሄድበት ጊዜ የፖለቲካ ፓርቲ አባል ካልሆነ በምንም መንገድ የማያገኝበት ነገር የለም። ተማሪዎቹ ወደ ትምህርት በሚሄዱበት ጊዜ ምናልባትም ወደ ዩኒቨርሲቲ ወይም ወደ ኮሌጆች የመጀመሪያ ወረቀት የሚቀርብላቸው የፓርቲ አባል መሆን አለብህ ወይም ተቃዋሚ ነህ ተብሎ ነጻነት በሌለ ሁኔታ ተማሪዎቹ ተገፍተው ነው የሚገቡት እና ህልም ሊቀምሱ የሚችሉት የፓርቲው አባል ካልሆኑ በስተቀር ስራ ማግኘትም እንደማይቻል እናውቃለን። ሀገር ውስጥ ያለው ተወላጁ ወደ ውጭ የመሄድ እድሉ በር ቢከፈት አይደለም ሌላው ዜጋ የተበደለው ዜጋ ይቅርና የእነሱ ፓርቲ አባል 5 ሚሊዮን 7 ሚሊዮን የሚሉት በሩን በርግዶ እንደሚወጣ ምንም የሚያጠራጥር ነገር የለውም። ችግሩ ይሄ ነው። እንዲህ አይነት ሁኔታ ባለበት ሁሉ ህዝቡ ከዚህ ጭቆናና በደል ለማምለጥ በምንም መልኩ በተቻለው መጠን ለመውጣት ጥረቱን ይቀጥላል ማለት ነው። ይሄንን ነው ያለው አገዛዝ መቀበል ያልቻለው፣ ህዝቡም እየተሰደደ እና በሞት ጥላ ስር የሚወድቀው። ስለዚህ ያቀረቡት ፕሮፌሰሮቹ በትክክል ነው ያስቀመጡት። ያብሬስትልን
ሀይ፣ እንደምናችሁ ቪዎች። እውነቱን ነገር ነኝ ከዋሽንግተን ዲሲ። በሁለት የኢኮኖሚ ምሁራኖች ያወያያችሁበት ስደትን በተመለከተ ወቅታዊ ጉዳይ በመሆኑ ወድጄዋለሁ። ነገር ግን የኛ ምሁራኖች ኢኮኖሚስቶች በሙያቸው ለምን ትንታኔ እንደማይሰጡ በጣም የሚገርም ነው። ሁሉም ነገር ፖለቲካ ካረበተ ሙያተኛ የማይመስሉ ኢኮኖሚስቶች እየበዙብን ነው። በሙያቸው ብቻ መንግስትንም ሆነ ተቃዋሚዎችን ሁሉንም በመተቸት ሙያዊ አስተያየት ቢሰጡ ደስ ይለ ነበር። ነገር ግን ስደት መንግስት ያመጣው አይነት አድርገው ሲከራከሩ ሰማለሁኝ። ስደት ሁለት አይነት መልክ ያለው ነው እኔ እንደሚመስለኝ፣ አንዱ የአመለካከት ችግር፣ ሁለተኛ ቤተሰቦቻችን የሚያመጡት ግፊት የሚመጣ ነው። የኢኮኖሚ ስደት ነው። እኛ ባለሙያዎች ይህንን በትክክል መተንተን ሲገባቸው መንግስት ያመጣው መንግስት ካልወረደ መንግስት ይህን ካላደረገ መንግስት የራሱን ስራ እየሰራ ነው እኛ ምን አረገን የሚለውን ራሳቸውን ኢትዮጵያ ገብተው ለምን ኢኮኖሚውን በማሳደግ አይረዱ? አመሰግናለሁ።
አድማጮቻችንን እናመሰግናለን። አሁን የማጠቃለያ ዜና ከመሰናበታችን በፊት እናሰማ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ጦርነት በበጣጠቃት በሶማሊያ ያደረጉትን ጉብኝት አጠናቀዋል። በቆይታቸው ከሀገሪቱ ፕሬዝደንትና ከጠቅላይ ሚኒስትሩ እንዲሁም ከህዝባዊ ማህበራት መሪዎች ጋር ተወያይተዋል። ዛሬ ከናይሮቢ ወደ ሞቃዲሾ የተጓዙት ሚስተር ኬሪ ሶማሊያን በመጎብኘት በስልጣን ላይ ያሉ የመጀመሪያው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር መሆናቸው ነው። ከትናንት በስቲያ እሁድ ዩናይትድ ስቴትስ ቴክሳስ ክፍለ ሀገር ዳላስ ከተማ አጠገብ የነቢዩ መሐመድ ምስሎች ተብለው የቀረቡ ስዕሎች ወይም ካርቱኖች ውድድር በሚካሄድበት የጉባኤ አዳራሽ ለደረሰው ጥቃት የእስልምና መንግስት ነኝ ብሎ ራሱን የሚጠራው ቡድን ኃላፊነት ወሰደ። የዩናይትድ ስቴትስ ባለስልጣናት በጉዳዩ ገና አስተያየት አልሰጡበትም። Thank you.
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየንን፣ ፕሮግራማችንን የመራው ንጉሱ ታምሬ፣ የስርጭት መሐንዲሳችን ሌነስ ሪምከስ፣ እንዲሁም ዋና አዘጋጇ ትዝታ በላቸውና የተቀሩት ባልደረቦቻችን በዚሁ እንሰናበታችኋለን።
ነገ ረቡዕ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ከምሽቱ 1 ሰዓት ላይ በልዩ ፕሮግራም አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ። The Voice of a